ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ግንቦት 12 2014 ዓ.ም ምሽት ዝግጅታችን ጀመረ። በዋሽንግተን ዲሲ እና አካባቢዋ የሚኖሩ የኢትዮጵያ ማህበረሰብ አባላት በጎንደር ከተማ የእስልምና እምነት ተከታዮች ላይ የደረሰ ያለው የሰብአዊ መብት ረገጣ እንዲቆም የሚጠይቅ ሰልፍ ዛሬ አካሂደዋል።
ህብረታቸው በሙሉ ድርጅት ተደርጓል። መስጊዶቻቸው በሙሉ እንዲቃጠሉ ተደርጓል ማለት ነው። ይህንን የፍትሃዊ የሆነ ድርጊት ለመቃወም ነው እየተሰባሰበ ነው ማለት ነው።
በሰልፉ ላይ ተገኝተው ካናገርናቸው ሰዎች መካከል አንዱ ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ላይ ይቀርባል። በደቡብ ክልል አማሮ ወረዳ በታጣቂዎች የደረሰ ጥቃት እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የሚዳስሱ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲታሸናፊና ግርማ ደገፋ እንዲሁም ዋና አዘጋጅ ይሁን ግርማ ዛሬ አብረውን ያመሻሉ። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። አሁን በቅድሚያ ከዓለም ዙሪያ ያጠናቀርናቸው ዜናዎች እናሰማለን። ቻለን ወደዛው ነለፍ።
ጤና ይስጥልኝ። እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለዩክሬን የሰብአዊና ወታደራዊ እርዳታ እንዲውል የተጠየቀውን የ40 ቢሊዮን ዶላር ድጋፍ ረቂቅ ሕግ አጸደቀ። በአንድ ሳምንት የዘገየው ይህ የምክር ቤቱ ውሳኔ በአመቱ መጀመሪያ ጸድቆ የነበረው በቢሊዮኖች የሚቆጠር የዩክሬን እርዳታ እየተሟጠጠ ባለበት በዚህ ወቅት ፕሬዚደንት ጆ ባይደን ሕጉን በፊርማቸው ቋሚ ለማድረግ የሚያስችላቸው ነው። የአሜሪካ ድምጽ የምክር ቤት ዘጋቢያችን ካትሪን ጂፕሰን ያደረሰችንን ዘገባ ስመኝሽ ቆየ ታቀርባለች።
ለዩክሬን የሚሰጠው እርዳታ የደረሰው በትክክለኛው ጊዜ ነው። ምክንያቱም የዩናይትድ ስቴትስ ምክር ቤት መጋቢት ወር ላይ አሳልፎት የነበረው የ14 ቢሊዮን ወታደራዊና ሰብአዊ እርዳታ ወደ ማለቁ ተቃርቦ ነበር። አዲሱ ግዙፍ የእርዳታ ጥቅል ያለፈው ታዲያ ፓርቲዎች የጋራ ድጋፍ ባሳዩበት 86-11 በሆነ ድምጽ ነው። ህጉን ተቃውመው ድምጽ የሰጡት 11 ሴናተሮች ሪፐብሊካኖች ሲሆኑ ሴናተር ራንድ ፓውል የአሜሪካ መንግስት እርዳታውን በምን እንደሚቆጣጠረው ማብራሪያ እንዲሰጥ በመጠየቃቸው ረቂቅ ህጉ መጽደቅ ከነበረበት ጊዜ በአንድ ሳምንት እንዲዘገይ አድርገዋል። ሌሎች ደግሞ በአሜሪካ ከፍተኛ የኑሮ ውድነት በታየበት ወቅት ይህን ያህል ገንዘብ ወደ ዩክሬን መላክ እንደሚያሳስባቸው ገልጸዋል።
We Americans, all of us, Democrat and Republican, cannot afford to
እኛ አሜሪካውያን ዲሞክራቶችና ሪፐብሊካን ሁላችንም ቭላድሚር ፑቲን በዩክሬናውያን ህዝቦች ላይ አረመኔያዊ ጠብጫሪነቱ እየቀጠለ ሲቪሎች በሚታከሙበት ሆስፒታሎች ላይ እየተኮሰ ህፃናትንና ንጹሃንን ኢላማ አርጎ እየገደለ ችግር እንደሌለ አንገታችንን አቀርቀን ልንቀመጥ አንችልም። ይህን ያህል ቁጥር ያላቸው ሪፐብሊካኖች ጥቅሉን እቅድ ሲቃወሙ ግን በውጪ ላሉ ጠላቶቻችን የምናስተላልፈው መልእክት ይህንን ነው።
ከጸደቀው የእርዳታ ገንዘብ 900 ሚሊዮን ዶላር የሚሆነው ዩክሬናዊ ስደተኞችን ለመርዳት የሚውል ሲሆን 4.4 ቢሊዮን የሚሆነው ደግሞ በሀገሪቱ የታየውን የምግብ አቅርቦት ችግር ለመፍታት የሚውል ይሆናል። ዩናይትድ ስቴትስ ወታደራዊ ቁሳቁሶችን ወደ ዩክሬን ለማስተላለፍ የሚረዳ ተጨማሪ 100 ሚሊዮን ዶላርም አጥድቃለች። የእርዳታ ገንዘቡ የባይደንን ፊርማ እንዳገኘ ወዲያውኑ ወጪ የሚደረግ ሲሆን ሩሲያ በየካቲት ወር ወረራ ከፈ ጸመች ጊዜ አንስቶ ዩናይትድ ስቴትስ 54 ቢሊዮን ዶላር እርዳታ ለዩክሬን ልካለች።
ፕሬዚደንት ጆ ባይደን ስዊድንና ፊንላንድ ኔቶን ለመቀላቀል ያቀረቡትን ጥያቄ ላቅ ባለ የደስታ ስሜት ተቀብለዋል። ዘመናዊ ጦር ያላቸው ሁለቱ የአውሮፓ ሀገሮች ፊንላንድና ስዊድን የኔቶ የደህንነት ህብረትን ወደ ሰሜን ምዕራብ የሩሲያ ድንበር ለማስፋት ይረዳሉ ተብሏል። ከስዊድንና የፊንላንድ መሪዎች ጋር ትናንት ሐሙስ በዋይት ሃውስ የተነጋገሩት ፕሬዚደንት ጆ ባይደን የኔቶ አባል ሀገሮች ሁለቱን ሀገሮች ወዲያውኑ ወደ ህብረቱ ለመቀበል የሚያበቃቸው በቂ ምክንያት አለ ብለዋል። አንዳንድ ተንታኞች ደግሞ ይህ እርምጃ ሩሲያን ይብሱን ሊያስቆጣት ይችላል ይላሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ፕሬዚደንት ጆ ባይደን የእስያ ጉብኝታቸውን የዩናይትድ ስቴትስ የቴክኖሎጂ ዘርፍ ላይ በማተኮር ጀምረውታል። በደቡብ ኮሪያ የሳምሰንግ ኩባንያን የኮምፒውተር ቺፕ ማምረቻ ጎብኝተዋል። ባይደን የጎበኙት ስፍራ የደቡብ ኮሪያው የኤሌክትሮኒክስ ኩባንያ ሳምሰንግ የዩናይትድ ስቴትስ ቴክሳስ ክፍለ ግዛት ኦስተን ከተማ ወጣ ብሎ በ17 ቢሊዮን ዶላር ወጪ ለሚገነባው የኮምፒውተር ቺፕ ማምረቻ ፋብሪካ በሞዴልነት የሚያገለግል እንደሆነ ተጠቁሟል። ፕሬዚደንት ባይደን በደቡብ ኮሪያና በጃፓን በሚያካሂዱት የስድስት ቀናት ጉብኝት የሚያስተናግዷቸው በርከት ያሉ የውጭ ፖሊሲ ጉዳዮች ያሉ ቢሆንም ጉብኝታቸውን ለሀገራቸው ህዝብ አሳሳቢ በሆኑ ጉዳዮች ላይ እንዲያተኩር አድርገው አዘጋጅተውታል። የዋይት ሃውስ የብሔራዊ ጸጥታ አማካሪ ጄክ ሰለቫን በሰጡት ቃል ሳምሰንግ ቴክሳስ ውስጥ በሚያፈሰው መዋለ ንዋይ ለአሜሪካውያን ጥሩ ደሞዝ የሚከፈልበት የሥራ ዕድል የሚፈጥር ሲሆን የምርቱን አቅርቦት ሰንሰለት ለማጠናከርም ይጠቅማል ሲሉ አስረድተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአፍሪካ ዜና ዩናይትድ ስቴትስ የሩዋንዳ መንግስት በሆቴል ሩዋንዳ ፊልም በጀግንነት የተዘከሩትን ፖል ሩሴሳቢጋናን ያሰራቸው ካለ ምክንያት ነው የሚል ድምዳሜ ላይ መድረሷን አስታውቃለች። የዩናይትድ ስቴትስ ቋሚ የመኖሪያ ፈቃድና የቤልጅየም ዜግነት ያላቸው ፖል ሩሴሳቢጋና የሩዋንዳ ፕሬዚደንት ፖል ካጋሜን አምባገነን ብለው ማወገዛቸውን ተከትሎ በሽብርተኝነት ተከሰው የ25 ዓመታት እስራት ቅጣት ተፈርዶባቸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መታሰራቸው ተገቢ አይደለም የሚል ድምዳሜ ላይ መድረሱን የገለጹት አንድ የሚኒስቴሩ ቃል አቀባይ ከዚህ ድምዳሜ ላይ የተደረሰው አጠቃላይ ሂደቱን በተለይም ደግሞ በፍርድ ሂደቱ ወቅት የፍትሃዊ ሂደት ዋስትና ያልተሰጣቸው መሆኑን ከግንዛቤ በማስገባት እንደሆነ አመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መታሰራቸውን አስመልክቶ ከአሁን ቀደምም ስጋቱን ገልጾ የነበረ ሲሆን አሁን እንዲፈቱ ለመጠየቅ ይህ ድምዳሜ ማስፈለጉን ነው የገለጹት። በኮቪድ-19 ዜና እድሜያቸው ከ5-11 ዓመት የሆኑ ልጆች በፋይዘር ኩባንያ የተሰራው የኮቪድ-19 ክትባት ማጠናከሪያ መከተብ ያለባቸው መሆኑን የዩናይትድ ስቴትስ መንግስት የጤና አማካሪዎች አሳሰቡ። አማካሪ ኮሚቴው ትናንት ሐሙስ ያቀረበውን ምክረ ሐሳብ የበሽታ መቆጣጠሪያና መከላከያ ማዕከል CDC ፈጥኖ አጽድቆታል። የኮሮና ቫይረስ ስርጭት እንደገና እየጨመረ ባለበት በዚህ ወቅት ማጠናከሪያ ክትባቱ ለልጆቹ ተጨማሪ መከላከያ ይሰጣቸዋል ተብሎ ተስፋ ተደርጎበታል። ተጨማሪውን ክትባት መውሰድ ያለባቸው የመጨረሻውን ክትባታቸውን ከወሰዱ ቢያንስ ከአምስት ወር በኋላ መሆን እንዳለበትም ተገልጿል። በሌላ የኮቪድ ዜና ሰሜን ኮሪያ ትኩሳት ያለባቸው ዜጎቿ ቁጥር ከ2 ሚሊዮን ያለፈ ቢሆንም ኮቪድን በመዋጋት ጥሩ እርምጃ አስመዝግቤያለሁ እያለች ነው። ሰሜን ኮሪያ ወረርሽኙ የተዛመተ መሆኑን ባለፈው ሳምንት ለመጀመሪያ ጊዜ ማረጋገጧን ተከትሎ በኒውክሌር መሳሪያ መርሃ ግብሯ ምክንያት ከባድ ማዕቀብ የተጣለባት ሀገር እንደመሆኗ የሕክምና አቅርቦትና የክትባት እጥረት ጉዳይ ስጋት ፈጥሯል። ሰሜን ኮሪያ የቆዩ ባላንጣዎቿ የሆኑት ጎረቤቷ ደቡብ ኮሪያና ዩናይትድ ስቴትስ እርዳታ ለመላክ ፍላጎታቸውን ቢገልጹም መልስ አለመስጠቷን የደቡብ ኮሪያ ባለስልጣናት ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ በደቡብ ኮሪያ ከአዲሱ ፕሬዚደንት ዩን ሱንክ ዮል ጋር ሰሜን ኮሪያን ለመርዳት ስለሚቻልበት መንገድ ይነጋገራሉ ተብሎ ይጠበቃል። ሀገሪቱ ትኩሳት የያዛቸው ተጨማሪ 263,370 ሰዎች መገኘታቸውንና 2 ሰዎች መሞታቸውን የገለጸች ሲሆን በአጠቃላይ ቁጥሩ ከ2 ሚሊዮን ማለፉንና ከዚህ ውስጥ 65 ሰዎች መሞታቸውን የሀገሪቱ መንግስት የዜና ማሰራጫዎች ዘግበውታል። የኮቪድ መመርመሪያ እጥረት ያለባት ሲሆን ትኩሳት ህመም ከሚሰማቸው ዜጎቿ ውስጥ ምን ያህሉ ለኮሮና ቫይረስ የተጋለጡ እንደሆነ ግን ያሳወቀችው ነገር የለም። የተባበሩት መንግስታት ድርጅት ወረርሽኙ በ25 ሚሊዮኑ የሀገሪቱ ህዝብ ላይ ከባድ ጉዳት የሚያስከትል መሆኑን ገልጾ ያስጠነቀቀ ሲሆን የዓለም የጤና ድርጅት በበኩሉ ወረርሽኙ በቁጥጥር ስር ካልዋለ ይበልጡን ገዳይ የሆኑ የቫይረስ ዝርያዎች እንዲከሰቱ ሊያደርግ ይችላል የሚል ስጋት እንዳለው ሲያሰማ ቆይቷል። በመጨረሻም ዜና እረፍት። እውቁ ኮሜዲያን ወንድወሰን ብርሃኑ ዶክሌ ከዚህ ዓለም በሞት ተለየ። ዶክሌ በሚለው ቅጽል ስሙ የሚታወቀው ወንድወሰን ባጋጠመው የልብ ህመም ምክንያት በሕክምና ሲረዳ ቆይቶ ትናንት በ57 ዓመቱ ዩናይትድ ስቴትስ በሚገኘው ዋሽንግተን ሜድስታር ሆስፒታል ማረፉን የሙያ አጋሮቹ ገልጸዋል። በመድረክ ላይ በርካታ አጫጭር ቁም ነገር አዘል ቀልዶችን በማቅረብ ዝናን ያተረፈው እና በፊልም ዘርፍም የትወና ብቃቱን ያስመሰከረ ባለሙያ የነበረው ዶክሌ ባለትዳርና የአምስት ልጆች አባት ነበር። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከቀሪዎቹ ዝግጅቶቻችን ጋር መልካም ምሽት።
ቆንጂትን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 12 2014 ዓመተ ምህረት ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕሳችን እናልፋለን። በዋሽንግተን ዲሲ እና አካባቢዋ የሚኖሩ የኢትዮጵያ ማህበረሰብ አባላት በጎንደር ከተማ የእስልምና እምነት ተከታዮች ላይ እየደረሰ ያለው የሰብአዊ መብት ረገጣ እንዲቆም የሚጠይቅ ሰልፍ ዛሬ አካሂደዋል። ከኢትዮጵያ ኤምባሲ ፊት ለፊት የተለያዩ መፈክሮችን በማንገብ የተገኙት መጠነኛ ቁጥር ያላቸው ትውልደ ኢትዮጵያውያን በጥቃቱ ለተጎዱ ወገኖች ፍትህ እንዲሰጥ፣ ካሳም እንዲከፈል ጠይቀዋል። ጥፋተኞች ወደ ፍርድ ቤት እንዲቀርቡ፣ ጎንደር ወደምትታወቅበት የመከባበር አውድ እንድትመለስ ያላቸውን ጽኑ ፍላጎትም አሳይተዋል። በሰልፉ ላይ ተገኝቶ ተሳታፊዎችን ያነጋገረው ሀብታሙ ስዩም ነው።
ሰላም ነው። ሙስሊም ፒስፉል።
ከሰሞኑ ጎንደር ከተማ ውስጥ በተፈጠረው ግጭት የስጋ ዘመዳቸውን ያጡት አቶ ኑረዲን መሐመድ ተወልዶ ባደጉባት ከተማ የተከሰተውን ለማመን እንደከበዳቸው ይናገራሉ። በተለያዩ የሃይማኖት ተከታዮች ዘንድ የነበረው መቻቻል ተሸርሽሮ የሰው ነፍስ መቀጠፉ፣ ንብረት መውደሙ የፈጠረባቸውን ስሜት ያስረዳሉ።
ወንድሜ አብዱል ከሪም ላይ የደረሰው ነገር ሳስበው ግን ለምን አልቻልኩም? ሌላ ሰው መጥቶ ገብቷል? የጎንደር ሰው ያልሆነ ወይ ስነ ልቦና ተቀይሯል? ምንድን ነው የቀየረው? እውነት እንደ ጎንደር በጣም ነው ያፈርኩት። በጣም ኮንፊውዝድ ሆኛለሁ እና ዲዛይን ስሜት ነው እስካሁን የውስጥ ጥብራት አለብኝ። በእውነት የተደረገው ነገር ሳስበው አገሬ ነው ብለህ መንግስት አለ ብለህ ሴኩሪቲ በፖሊስ በተለያዩ የጥበቃ ኃይሎች አሉ ብለህ በጾም በባዶ ሆድህ እቤት አንኳኩቶ አውጥቶ አብራ የበላቸው የጠጣቸው ሰዎች ይህን ሲያደርጉ ምንሰግድበት መስጊድ አታክ ሲያደርጉ ሲያው ደግሞ እኔ በጣም ነው ያዘንኩት።
አቶ ኑረዲን የመሰሉ በጎንደር ከተማ ሃይማኖት ለይቷል በተባለ ጥቃት ለተጎዱት ድምጽ ለመሆን ያቀዱት ትውልደ ኢትዮጵያን ዛሬ ረፋዱን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ተሰባስበዋል። መሐመድ ሁሴን መሐመድ ከዚህ ሰልፍ አስተባባሪዎች መካከል አንዱ ናቸው።
ይሄ ሰልፍ የተጠራበት ዋናው ዓላማ በጎንደር ሙስሊሞች አለ አግባብ አለ ፍትህ ተገለዋል፣ እንደዚሁም ደግሞ በተቀናበረ በሚመስል መልኩ ይህን ካደረጉ በኋላ ወደ ከተማው በመሄድ የሙስሊም ንብረቶች እየተመረጡ እንዲቃጠሉ ተደርጓል። ንብረታቸው በሙሉ እንዲወዱ ተደርጓል። መስጊዶቻቸው በሙሉ እንዲቃጠሉ ተደርጓል ማለት ነው። ይህንን ኢፍትሃዊ የሆነ ድርጊት ለመቃወም ነው እየተሰባሰብ ነው ማለት ነው።
የፌዴራሉ መንግስት የህግ ማስከበር ስራዎችን መስራት እንዳለበት፣ የተጎዱትም ሊካሱ እንደሚገባ የተናገሩት አቶ መሐመድ የክልል ጸጥታ ኃይሎች አደጋ አመላካች መረጃዎችን ተመልክተው ተገቢውን ዝግጁነት ባለማድረጋቸውና ነበራቸው ያሏቸውን ቀጥተኛና ተዘዋዋሪ ተሳትፎን በመጥቀስ ወቅሰዋል። ኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑ በጎንደር የተፈጠረው ችግር የመልካም አስተዳደር ችግሮችና ጥብቅ አጀንዳ የሚያራምዱ ያላቸው አካላት የቀሰቀሱት እንደሆነ አስተውቀዋል። አቶ መሐመድ ግን በዚህ አስማሙ
እነሱ እንደዛ ብለው መግለጫ ሰጡ ግን ሪያሊቲው እንደዛ አይደለም። አንዳንድ ጊዜ ፖለቲካኖች ፖለቲካቸውን ነው የሚሰሩ። ዞሮ ዞሮ አገር ማረጋጋት ሰላም ማድረግ ስላለባቸው ያንን አድርገዋል። ግን ትክክል አይደለም። በዛ ፍትህ አይመጣም። እኛ ምናምነው ነው ማለት ምንድነው ማደባበስ ነው እየተያዘ በሚዲያ ታየው። አሁን የበለጠ የማጠልሸት ኢንቨስተሮች እየሰሩ ያሉት አዎ በትክክል የሃይማኖት እርስ በርስ የመጣላት ነገር አለ። ግን ያን እንዲፈጠር እየተፈለገ ያለ ነገር ጥረት እየተደረገ ነው። ለምን
ካሊፎርኒያ መምጣታቸው ይነገሩኝ። አቶ አደም አለሙ በበኩላቸው በጅጉ እንዳሳዘናቸው በገለጹት ክስተት ለተጎዱት ፍትህ እንዲሰጥ ጠይቀው የከተማው የቀደመ አውድ ይመለስ ዘንድ መደረግ አለበት ያሉትን እንዲመክረዋል።
በአሁኑ ሰዓት ይሄ ችግር ከተፈጠረ በኋላ እኛ ጥፋትን በጥፋት መመለስ ሳይሆን ተከባብረን እንደገና ምንድነው መፍትሄው የድሮ ግንኙነታችን የድሮ አበልጅነት ያልተናሳን የለም። እኔ በራሴ አበልጅ አለኝ። ክርስቲያን አበልጅ አቅፌ አሉ ቤት ዘመዶቻችን። ያም መከባበር መቀጠል ነው እንጂ መቆራረጥ የለብን። ይሄንን ነገር ያመጡትን ሰዎች መንግስት እንደ አስፈላጊነቱ የሚጠይቅበትን በህጋዊ መልኩ የሚጠየቅበትን ጥፋት ያጠፋ በፍትህ ፍትህ ማለት ሚዛናዊ ነው። አድሎነት በሌለው ለፍትህ እንዲቀርቡ ጥፋት ያጠፉት ሰዎች ለፍርድ እንዲቀርቡ ነው እንጂ መመላለስ ብድር መመላለስ ሊሆን አይገባም። ከዚህ በኋላ የሚለውን ነው ማለት የሚፈልገው።
በሰሞነኛው ግጭት የቤተሰባቸውን አባል ያጡት አቶ ምረዲን መሐመድ በበኩላቸው ባደጉባት ጎንደር የእስልምና እምነት ተከታዮች እየደረሰባቸው ናቸው ያሏቸውን በደሎች እንዲገቱ ለተጎጂዎችም ሰብአዊ ድጋፍ እንዲቀርብ ጠይቀዋል።
ያንን ምንድነው ምናሽርበት ምናክመው? ለምሳሌ ባለፈው ጊዜ ሻሸመኔ ላይ በጣም ደስ የሚለው አዲስ አበባ ያሉ አርቲስቶች ይሄዱ ህብረተሰቡን አይዟችሁ የተጎዱ ቤተሰቦችን አይዟችሁ እያሉ ነው። በጣም ጥሩ ነው የተሰራ። ዋይ ኖት ጎንደር ይሄን ህዝብ ሙቶ ይሄን አለ ንብረት ወድሞ እንዴ የጎንደር ሙስሊሞች ኢትዮጵያን አይደሉም እንዴ? ሰው አይደሉም እንዴ? ሌላው ይቀር አዎ ይሄ ነገር ጥሩ አልነበረም አይዟችሁ ብሎ ሂዶ ማረጋጋት ከሁሉም የህብረተሰብ ክፍል ይጠበቃል።
በተለይ ሚያዝያ 18 ቀን 2014 ዓ.ም የተከሰተውን የህይወት መጥፋትና ንብረት ውድመት ተከትሎ 250 ያክል ተጠርጣሪዎች በቁጥጥር ስር እንደዋሉ የከተማው አስተዳደር ከሰሞኑ ማስታወቁ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል የምዕራብ ጉጂ ዞን ይንቀሳቀሳሉ የተባሉ የኢትዮጵያ መንግስት ኦነግ ሸኔ የሚላቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎች በደቡብ ክልል አማሮ ወረዳ ቱፋት ቀበሌ አደረሱ በተባለው ጥቃት ሁለት ህጻናት መገደላቸውና ሲጠብቋቸው የነበሩ ከብቶቻቸውን መዘረፋቸውን የወረዳው ነዋሪዎችና ቤተሰቦቻቸው በስልክ ለአሜሪካ ድምጽ ተናግረዋል። መንግስት በታጠቁ ቡድኖች ላይ እርምጃ እየተወሰደ ነው ቢልም በወረዳው ህዝቡ ላይ የሚደርሰውን ኢሰብአዊ ጥቃትና ጉዳት መቀጠሉን የልዩ ወረዳው የሰላምና የጸጥታ ጽህፈት ቤት አስታውቋል። ስሙ በተጠቀሰው ቡድን ላይ የቀረበውን ውንጀላና ክስ በተመለከተ ከቡድኑ የተገኘ አስተያየት እስካሁን የለም። ይሁንና ለቡድኑ ቃል አቀባይ ከዚህ በፊት ለአሜሪካ ድምጽ በሰጡት አስተያየት ሰራዊታቸው ሲቪሎችን ኢላማ እንደማያደርግ መግለጻቸው ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ልኳል።
እድሜያቸው 12 የሆኑ ህጻናት እንደተገደሉና ያንደኛው ወንድም መሆኑን የተናገረው ወጣት ዘላለም ዳንኤል አሁን ህጻናቱን ቀብረው ለቅሶ መቀመጣቸውን ገልጿል።
በጣም አስቃቂ ግድያ ነው የገደሉ። ሁለቱም ወንድ ናቸው። ጓደኛሞች ነበሩ። ጎረቤት ያው ጎረቤት አንድ አካባቢ ልጆች ነበሩ።
ስለ ህጻናቱን መገደል እንዴት እንዳወቁም ያስረዳል።
ያው ጭክ ድምፅ ሰማን። ያው ቤተሰቦች ሁሉ ጎረቤቶች እንዳለ ያው ተሯርጠን ስንሄድ ያው ተኩስ ጀመሩ። በስቃይ ነው ለራሱ ሬሳን ያገኘነው።
ይደርሳል ከሚሉት ጥቃት የተነሳም የስቃይ ኑሮ እንደሚኖሩ ዘላለም ተናግሯል።
እኛ ጋር እየበሉ እየጠጡ የነበሩ ሰዎች አሁን ሌላ እጅ በመካከላቸው ስላለ በጣም አሁን ለእኛ ጭንቅ ነው። መውጣት መግባት ለራሱ ከብት ማገድ ስራን ሁሉ የአርሶ አደር ማሳ ሁሉ በቃ እየተቸገረ እየተሰቃየ ነው ያለ ነው። በቃ በተለይ አማሮ አካባቢ ላይ በጣም ሲቃይ ነው አለ ነው።
በአማሮ ልዩ ወረዳ የትፋተ ቀበሌ ነዋሪ መሆናቸውን ተናገሩት ያይን ማኝ አቶ ኤርሚያስ ተገኝ ከሚራብ ጉጂ ዞን ገላና ወረዳ የተነሱ ያላቸው ታጣቂዎች የግድያና የዝርፊያ ወንጀል ፈጽመዋል ሲል በስልክ ለቪኦኤ ተናግሯል። በወረዳው ህዝብ ላይ እንደዚህ አይነት በደልና የሰብአዊ ጥቃት ሲፈጸም የመጀመሪያው አይደለም ብሏል።
ያው ከዚህ በፊት አብረን በጣም ተስማምተን ሲኖር ነበር። ሙሉ ጉጂዎች ወይ ሙሉ ኦሮሚዎች አይደለም ፍክነ ወለጀ በማከላቸው ከገባ ጊዜ ጀምሮ በጣም ያው በእኛ ላይ በጣም ከፍተኛ ችግር ያደረሱ እንዳሉ እንግዲህ ከ2009 ጀምሮ ከብት ይነዳል፣ ደግሞ ሰው ይሞታል፣ ሰው ይታረዳል። ይህን ነው የምናየው። ግን ከዚህ በፊት በጣም ተስማምተን አብረን ገበያ ይሸጥ ነበር። ግንም አብረን አንድ ላይ ሲናግድ ነበር።
ከ2009 ዓመተ ምህረት ጀምሮ ሰላም እንደራቃቸው ገልጸው የክልሉና የፌደራል መንግስት መፍትሄ እንዲያበጅልን እንማጸናለን ብሏል።
ሰላም እንፈልጋለን። መጀመሪያ ከእነሱ ጋር ሲኖር ነበር ያው በሰላም ከብት ማገድ፣ የሚያርሰውን ደግሞ በሰላም ማረስ እንዲያርስ የሚማረውን ደግሞ በዚህ አሁን በመካከላቸው አቋርጠን ነበር ወደ አርባ ምንጭ የምንሄደው። ወደ አርባ ምንጭ በመካከላቸው አቋርጠን ሲሄድ ኑ ብሉ፣ ኑ ጠጡ፣ ኑ ቡና ጠጡ እያሉን ነበር። ግን እነዚህ የታጠቁ ኃይሎች ገብተው እንትን ካደረጉ ጊዜ ጀምሮ እንዲሁም ሸክት ማገድ፣ እርሻ ማረስ በጣም ለኛ ስጋት ሆነብን።
የልዩ ወረዳው የሰላምና የጸጥታ ጽሕፈት ኃላፊ አቶ ብሩክ አየለ ትናንት በወረዳው ትፋቴ በተባለ ቀበሌ ስለተፈጸመው ጥቃት ተናግሯል።
በምዕራብ ጉጂ ዞን አካባቢ ይገኛሉ። እነሱ ሌሎችን ወጣቶችን እያደራጁ ጸረ ሰላም ኃይሎችን ከራሳቸው ጋር እያደራጁ እነሱን ለራሳቸው አሸባሪም ስለሆኑ የሚያደርጉብን ጥቃት ከጊዜ ወደ ጊዜ የከፋ ነገር እያስተናገደን ያለ ነው። ስለዚህ በቅርቡም በቀን 11 ትፋቴ በሚባል ቀበሌ ሲያግዱ የነበሩ ሁለት ህጻናትን ገሎ ሄደዋል። ተወሰነ ከ40 በላይ የሚሆን ከብትም ተዘርፏል። ያን መነሻ በማድረግ ሰራዊት ወደዛ ተንቀሳቅሶ ሲሄድ በሰዓቱ ተኩስ ነበር፣ ግን ጥቃቱን ካደረሱ በኋላ ጸረ ሰላም ኃይሎቹ ሸሽተዋል። እንደዚህ አይነት ችግሮች በቀጠናችን እየተስተዋሉ ነው ያሉት።
የሚፈጸመው ጥቃት የተባባሰ መሆኑን ገልጿል። መንግስት በታጠቁ ቡድኖች ላይ እርምጃ የወሰደ መሆኑን ቢገልጽም በወረዳው ህዝብ ላይ የሚደርሰው የሰብአዊ ጥቃትና ጉዳት መቀጠሉን ማስታውቀዋል።
ቀበሌዎችን መቆጣጠር አለ። ቀበሌ ኦልሬዲ የመንግስት አካል ቀበሌ ገብቶ እየሰራ አይደለም። መረጃ መለዋወጥ አሁን የለም። ከመንግስት መዋቅር ጋር እኛ መረጃ እየተለዋወጥን አይደለም። ሸኔ አካባቢውን ተቆጣጥሯል። አካባቢው ላይ ያለው የሚንቀሳቀሰው ሀይል ራሱ ለሸኔ ተገዢ የሆነ ነው እና ከዛም ጋር ተያይዞ የሚደረገው ነገር ሁሉ መንግስት ከመንግስት ጋር እየተነጋገረ ችግሩን መፍታት ወደሚችልበት አይነት ሁኔታ አይደለም እያመራ ያለ እና ኦፕሬሽኑ በየጊዜ ኦፕሬሽን ተገፍቷል ይባላል። ግን አሁን ባለው ተጨባጭ ሁኔታ ኦፕሬሽኑ ስኬታማ ነው የሚል ነገር የለም።
በተፈጸመው ጥቃት ከተወነጀለውና ክስ ከቀረበበት ቡድን የተሰጠ አስተያየት የለም። ይሁንና የቡድኑ ቃል አቀባይ ከዚህ በፊት ለአሜሪካ ድምፅ በሰጠው አስተያየት ሰራዊታቸው በሲቪሎች ላይ ጥቃት እንደማያደርስ መግለጻቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባችን የምናልፈው ደግሞ ወደ አማራ ክልል ይሆናል። የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ ህገ መንግስቱን በኃይል ለመናድ መሞከር በሚል ወንጀል ተከሰው ዛሬ ከሰዓት በኋላ ፍርድ ቤት መቅረባቸውን ጠበቃቸው አቶ ሸጋው አለበል ገልጸዋል። በሌላ በኩል ደግሞ የአማራ ክልል መንግስት በፋኖ ስም ከሚፈጸሙ ወንጀሎች ጋር በተያያዘ የተፈጠሩ ችግሮችን በመቀራረብና በመነጋገር ጭምር ለመፍታት መሞከር አለበት ሲሉ የቀድሞ የተቃዋሚ ፓርቲ አመራር አባልና የፓርላማ ተመራጭ አቶ መሐመድ አሊ ለአሜሪካ ድምጽ ተናግረዋል። መንግስት የሰከነ አካሄድ መሄድ እንዳለበትም አሳስበዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፍያለ ከትላንት በስቲያ በሰጡት መግለጫ አስተዳደራቸው በፋኖ ስም እየተፈጸሙ ባሉ ወንጀሎች የተጠረጠሩ ግለሰቦችን በቁጥጥር ስር እያዋለ መሆኑን ገልጸዋል። ይህ እርምጃ ፋኖን የማጥፋት ሳይሆን በፋኖ ስም የሚነግዱ ህገወጦችን የመቆጣጠር ነው ሲሉ ርዕሰ መስተዳድሩ ለጋዜጠኞች መናገራቸው ይታወሳል። አስቴር ምስጋናው ተጨማሪ አላት።
የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ዛሬ ፍርድ ቤት መቅረባቸውን ጠበቃቸው ሸጋዋል ለበል ለአሜሪካ ድምጽ ገልጸዋል።
ዛሬ 8 ሰዓት በነበረው ቀጠሮ ትላንትና ዋስትና ተጠይቆ ለዛሬ ቀጠሮ ተይዞ ነበር። እሱ መዝገብ ተከትሎ ፖሊስ ተከታሽ እንዳቀረባቸው የአማራ ክልል ፖሊስ ኮሚሽንና ባህር ፖሊስ መምሪያም አስተያየታቸውን ይዘው እንዲቀርቡ ነበር ተቀጥሮ ነበረ። ይህን ተከትሎ ተጠርጣሪው ቀርበዋል። ፖሊስ የፌደራል ፖሊስና የክልል ፖሊስ የጋራ መርማሪ በሚል ቀርበው ለ14 ቀን ጊዜ ቀጠሮ ጠይቀው ፍርድ ቤት ግራ ቀኝ መከራከሪያ ተመልክቶ የ10 ቀን ጊዜ ቀጠሮ ፈቅዶላቸው ነው የሚገኘው። ቀጠሮ ለ22 ሰዓት የቀጠሩት ግንቦት 22 ተጠርጥረዋል የተባለው ህገ መንግስታዊ ስርዓቱን በኃይል መናድ በሚል ነው። በወቅቱ የነበረው ነገር ሰላማዊ ነው። ፍርድ ቤት የመጡትም ተገቢ ጥበቃ ተደርጎላቸው ነው። ምንም አይነት የተሰማላ ችግር አልነበረም።
የጀኔራሉ ምክትል የነበሩት ኮሚሽነር ቢሰጥ ጌታውን ዛሬም ፍርድ ቤት አለመቅረባቸውን የገለጹት ባለቤታቸው ወይዘሮ የንጉሴ በሪሁን ናቸው። የአምስት ወር ነፍሰ ጡር በመሆናቸው ወደ ክልል በመምጣት ለሚመለከተው አካል ቅሬታ ለማቅረብ እንደተቸገሩም አክለው ገልጸዋል።
ምንም አዲስ ነገር የለም። ፍርድ ቤትም የለም። የጠየቀውም ሰው የለም። ስንጠይቃቸው ምላሻቸው ያንሆኑ እሱም በቃ እዛው ነው ያለ። ምንም ለውጥ የለም። እኛ ምንም የምናውቀው ነገር የለም። ምንም ፖሊሶቹ ሌላ የምንጠይቀው ማንም ብለን እንጠይቃለን። እዚህ ሁሉም ሲጠየቅ እኛ የምናውቀው ነገር የለም። ልጠይቅ ወደ እነሱ ሲመጣ ምን የሚሉ የበላይ አካልም ደግሞ እንደ ወንጀለኛ ይዘፍኑ ዝም ብሎ ቁጭ አርጓቸው አንድ ነው ብሎ የተናገረው ነገር የለም። ቢያንስ መጠየቅ ነበረባቸው በሰዓቱ፣ ግን እስካሁን ድረስ የጠየቁት ነገር የለም። ሄደንም ገባለና በርቀድን ብለ እንደዚህ ብቅሩ አይተን እንመለሳለን። ከዛ ውጭ ተጠግተን እና ቀርበን ማነጋገር ራሱ አልቻልንም። ጠበቃ እንኳን በርቀስኝ ጠበቃ ምናምን የሚያስፈልግ ከሆነ ጠበቃ ምናምን እንድፈልግ ስሎ ጠበቃ የሚቀርቡ መጀመሪያ ስጠየቅና ከምስ ፊት ስቀርብ አደለ። አሁን ምንድን ብለን ማን እንድንጠይቅ ጠበቃ እናቆማለን አለ። እንደዛ ያሉ ባለስልጣናት እነሱ ራሳቸው አለም እንዲያዙ ፈረዱት። ሌላ ማን ይጠየቃል? እንግዲህ የታዘ ብሎ ከትእዛዛችን ከክልል ነው እኛ የምናውቀው ነገር የለም ከፌደራል ነው ያሉ ፖሊሶች እያሉቱ። እንደዛ ከሆነ እዚያ ያሉት ሰዎች ራሳቸው በጎነጎኑት ነገር ማን ሄደን እኛ መጠየቅ እንችላለን?
የአማራ ክልል መንግስት ህግ ማስከበር ብሎ በጠራው እንቅስቃሴ ሰሞኑን በክልሉ በርካታ ሰዎች በቁጥጥር ስር እየዋሉ እንደሆነ ርዕሰ መስተዳደሩ ዶክተር ይልቃል ከፋለ ሰሞኑን ለጋዜጠኞች በሰጡት መግለጫ መናገራቸው ይታወሳል። በክልሉ መንግስት እየተወሰደ ያለውን እርምጃ በመቃወም በምስራቅ ጎጃም ዞን ሞጣ ከተማ ትላንት አደባባይ ላይ ይወጡ እንደነበሩ ስማቸውን መግለጽ ያልፈለጉና ድምጻቸውንም እንዲቀረጽ ፈቃደኛ ያልሆኑ ነዋሪዎች ገልጸዋል። ዛሬ ፍርድ ቤት መቅረባቸው የተገለጸው የብርጋዴር ጄኔራል ተፈራ ማሞ መታሰር የክልሉ መንግስት እየወሰደ ካለው በርዕሰ መስተዳድሩ ከተገለጸው እርምጃ ጋር የተገናኘ አለመሆኑ የታወቀ ነገር የለም። በሌላ ዜና የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ከትናንት በስቲያ ለጋዜጠኞች በሰጡት መግለጫ ካለፈው ማክሰኞ ጀምሮ በክልሉ የህግ ማስከበር እንቅስቃሴ መጀመሩን ጠቅሰው እርምጃው በህግ ወጦች ላይ ያነጣጠረ መሆኑን መግለጫቸው ይታወሳል። በአሁኑ ሰዓት ፋኖ በሚል ስም በአማራ ክልል የሚታወቀው መደበኛ ያልሆነ አደረጃጀትና እንቅስቃሴ ቁጥሩ የበዛ ደጋፊ እንዳለው ሁሉ የሚቃወሙትም አሉ። በሰሜን ኢትዮጵያ ጦርነት ወቅት ከትግራይ ክልል አመራሮች የሰብአዊ መብት ጥሰቶችን ፈጽሟል በሚል ውንጀላ ይቀርብበታል። ሰሞኑን በአማራ ክልል ኦሮሞ ብሔረሰብ ዞን እና ወለጋ ውስጥም እንዲሁ ጥቃት አድርሷል በሚል ውንጀላዎች ሲቀርቡበት ቆይቷል። የአማራ ክልል ፕሬዝዳንት የሰጡት መግለጫ ከዚህ ጋር የተገናኘ አይደለም። እስሩ በክልሉ ውስጥ በፋኖ ስም የሚንቀሳቀሱ ህገ ወጦች ላይ እየተወሰደ ነው ብለውታል። ይህንን የርዕሰ መስተዳደሩን መግለጫና የክልሉ መንግስት እየወሰደ ያለውን እርምጃ በተመለከተ ያነጋገርናቸው የቀድሞ የተቃዋሚ ፓርቲ ከፍተኛ አመራር አባልና የፓርላማ ተመራጭ አቶ መሐመድ አሊ ተከታዩን አስተያየት ሰንዝረዋል።
እኛ ስለ ፋኖ አውቀው ነገር የሀገር ህልውና አደጋ ላይ በወደቀበት ጊዜ ውድ ህይወታቸውን ለመስጠት በቁርጥ ቀን የተሰለፉ ናቸው። የፋኖን አደረጃጀት እንዴት መስመር እናስይዘው፣ እንዴት ህጋዊ መልክ እንዲኖረው እናድርገው በሚለው ላይ እኔ አሁንም ቢሆን መደረግ ያለበት ነገር በስርዓት በሰከነ መንፈስ በመነጋገር እንጂ ማፈን፣ ያልተጠበቀ እና አላስፈላጊ ግጭትና ችግር ውስጥ መግባትን ሊያስከትል ይችላል የሚል ስጋት አለ። የሚወሰዱት እርምጃዎች ግን ከፍተኛ ጥንቃቄ የተሞላባቸውና ለወራሪው ኃይል አመቺ ክፍተትና ሁኔታ የማይፈቱ መሆናቸውን ማረጋገጥ ያስፈልጋል የሚል እምነት አለ።
የተጀመረው እርምጃ ፋኖን የማጥፋት ሳይሆን በፋኖ ስም የሚነግዱትን ህገ ወጦችን የመቆጣጠር ነው ያሉት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በክልሉ ውስጥ ስር የሰደደ ስርዓት አልበኝነት ነግሷል፣ መነሻችንም የህዝብ ቅሬታ ነው ብለዋል። ለዚህ ንግግራቸው አቶ መሐመድ በፋኖ ስም ወንጀል የሚፈጽሙትን መንግስት ህጉ በሚያዘው አግባብ እርምጃ መውሰድ አለበት ብለዋል።
በፋኖ ስም ተደራጅተው ወንጀል የሚሰሩ በህዝብ ላይ በደል የሚፈጽሙ የህዝብን ሀብትና ንብረት የሚዘርፉ በወንጀል ሊጠየቁ የሚገባቸው ካሉ የመንግስት የፍትህ አካላት አሉ። ወንጀለኞችን መለየት የሚቻልበት የህግ አግባብ አለ። ያን የህግ አግባብ ተከትሎ ወንጀለኞችን ለህግ ማቅረብ እና ተገቢውን ቅጣት እንዲያገኙ ማድረግ ይቻላል የሚል እምነት አለኝ።
ነገር ግን ይላሉ አቶ መሐመድ፣ የፋኖ አደረጃጀት ወደ መደበኛ መስመር ማስገባት ተገቢም ነው ብለው ያምናሉ።
ከሀገር መከላከያ ሰራዊት፣ ከአማራ ልዩ ኃይል እና ሚሊሻ ጋር ተቀናጅቶ እና ተናቦ መንቀሳቀስ እንዳለበት እሙን ነው። ለወደፊቱም የፋኖ አደረጃጀት እና እንቅስቃሴ ህጋዊ መልክ ሊኖረው እንደሚገባ ምንም የሚያጠያይቅ ነገር አይደለም። ምክንያቱም በአንድ ሀገር ውስጥ ሁለት የታጠቀ ወታደራዊ ኃይል ሊኖር አይችልም።
ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
እየተከታተላችሁት ያላችሁት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ነው። ዝግጅታችን ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን በእስር ላይ የሚገኙ የኦሮሞ ነጻነት ግንባር ወይም ኦነግ አመራሮችን በተመለከተ ትላንት ያወጣውን ሪፖርት ፓርቲው ጥሩ ጅምር ነው ሲል አድንቆታል። ሆኖም መካተት የነበረባቸው ጉዳዮች ባለመካተታቸው ሪፖርቱን የተጓደለ እንዳደረገው ፓርቲው ጨምሮ ገልጿል። ፀሐይ ዳምጠው ዝርዝር አላት።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከህግ አግባብ ውጪ ታስረዋል ያላቸውን የኦሮሞ ነጻነት ግንባር አመራሮች እንዲፈቱ የጠየቀበትን መግለጫ በተመለከተ አስተያየት የሰጡት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ለሚገመቹ ሪፖርት መውጣቱ በጎ ጅማሬ ነው ሲሉ ገልጸዋል።
እኛ እንደ መልካም ጎንም የምናይበት ሂደቶች ነው ያሉ። ነገር ግን መግለጫው ወይ ደግሞ ጥናቱ ሁሉንም ያማከለ ወይ ሁሉንም ያካተተ እንዳልሆነ ነው እየተረዳ ነው። የተለያየ አቤቱታ ለነሱ ስናቀርብ እንደ መቆየታችን መጠን አመራሮቻችንንም በየቦታ ታስሮ ያሉበት ያላካተተ፣ እንደዚሁ አባላቶቻችንም በስፋት ታስሮ በሚገኙበት አላማከለም።
አቶ ለሚ ሪፖርቱ ይጎለዋል ያሉትንም ጠቅሰዋል።
የድርጅቱ ሊቀመንበር አቶ ዳውድ ሳ በቁም እስር ላይ የነበሩና እኛም እንደ ድርጅት ለኢትዮጵያ ሰብአዊ መብት ኮሚሽን የተለያየ ደብዳቤዎችን እያደረስና የነበሩትን ክስተቶች ሁሉ ስንገልጽላቸው እየነበረ ይህንን ሁሉ አላካተተም። ይህ መቅረቱ ራሱ አንዳንድ ጉድለት ይታይበታል ማለት ነው።
በተለያዩ የኦሮሚያ ክልል አካባቢዎች ታስረው ያሉ የፓርቲው የዞንና የወረዳ አመራሮች እንዲሁም የፓርቲው አባላትና ደጋፊዎች አሁንም ከህግ አግባብ ውጪ ታስረው ይገኛሉ ያሉት አቶ ለሚ ከእስር ተለቀውም የት እንዳሉ ያልታወቁ ግለሰቦችም መኖራቸውን ጠቅሰዋል። ለእነዚህ አይነት ችግሮች ኮሚሽኑ ትኩረት እንዲሰጥም ተናግረዋል።
አማኑኤል እጅጉ መርጋ የሚባለው ከክሊንቶ ማረሚያ ቤት ታስኖ እንደተወሰደና ከተወሰነ ወራት በኋላ ደግሞ ነቀምት ላይ አራት ወጣቶች ጋር እንደታሰረን እንደ ይህንን ሁሉ አላካተተም። የነ ኮሎኔል ገመቹ የሚገኙበት በክስ ጥቆማ የሚጠራ መዝገብ ውስጥ ሶስተኛ ተከሳሽ የነበረ እና አሁንም በዚህ ሰሞን ኮሎኔል ገመቹ አያና ፍርድ ቤት እየተመላለሱበት ባለበት ጊዜ የእሳቸው ክስ ይግባኝ የጠየቀው ጠቅላይ አቃቢ ሕግ የአምስት ሰዎች ነበረ። እሱ በዛን ሰዓት 11 ሰዎች ናቸው የተለቀቁት። ነገር ግን የአማኑኤል እጅጉ መርጋ ምንም ቢሆን በችሎት ደረጃ ተጠርቶ እየሄደበት ባለበት ሁኔታ ነው ያለ። ይህንን ሁሉ አላካተተም።
የታሰሩ የፓርቲው አመራሮች፣ አባላት እና ደጋፊዎች በሙሉ እንዲፈቱ እንጠይቃለን ያሉት ኃላፊው የኢትዮጵያ ሰብአዊ መብቶች ኮሚሽን ገለልተኛ ተቋም እንደመሆኑ መጠን የሰብአዊ መብቶች ጥሰትን መከላከል ይኖርበታል ሲሉ አክለዋል።
ችግሮችን ለመቅረፍ አሁን የጀመሩትን በጥልቀት ገብቶ የተፈጸመውን ኢሰብአዊ ድርጊቶችን በአደባባይ አውጥቶ ችግሮቹ መፍትሄ እንዲያገኙ በሚሰሩበት ሁኔታ ሁሉ እንደ ድርጅት ድርጅቶች የተቋቋሙበት አላማ አላቸው። ያም አላማን መሰረት አድርገው ደግሞ የራሳቸውን ሪስፖንሲቢሊቲ ወይ ደግሞ ተጠያቂነት መወጣት እንዳለባቸውና ግብ እስክደርስ ለማድረስ የጀመሩትን ኢንቨስቲጌሽኑን ወደፊት ላይ እንደደረሰ ለህዝቡ ወደፊት የሚያሳውቁት ይሆናል ብለን እንጠብቃለን።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርትን በተመለከተ እንዳዩ ይመለከታቸዋል ብሎ ኮሚሽኑ ከተከሳቸው ከኦሮሚያ ፖሊስ ኮሚሽንና ከኦሮሚያ ጠቅላይ አቃቤ ህግ መልስ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ከታዩ ዘገባችን ደግሞ ወደ ትግራይ ክልል የሚወስደን ይሆናል። የተኩስ አቁሙ ይፋ ከተደረገበት ካለፈው መጋቢት ወር ጀምሮ ወደ ትግራይ ከሚገባው እርዳታ ከፍተኛ መጠን ያለው ቁሳቁስ በያዝነው ሳምንት በግጭት ከተዋጠው የትግራይ ክልል ደርሷል። ጥረቱ በክልሉ ለሚታየው የሰብአዊ ቀውስ ምላሽ ለመስጠት የሚጣደፉትን የረድኤት ድርጅቶች ግስጋሴ ቢያመላክትም በግጭቱና አካባቢውን በመታው የበረታ ድርቅ የተጠቁት አጎራባች ክልሎችም በተመሳሳይ እርዳታ የሚሹ በመሆናቸው ያለው የእርዳታ ክምችት በመመናመን ላይ ነው። ሊንዳ ጊፍታሽ ከሰመራ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
15,000 ቶን ምግብና ሌሎች የነፍስ አድን አቅርቦቶች በያዝነው ሳምንት ትግራይ መድረሳቸውንና ተጨማሪ እርዳታም ወደዚያ ያመራ መሆኑን የተባበሩት መንግስታት ድርጅት የምግብ ፕሮግራም WFP አስታወቀ። ምንም እንኳን በየብስ ተጓጉዞ የሚደርስ በጣም አስፈላጊ አቅርቦት በፌደራል መንግስቱና በህወሓት መካከል በተካሄደው ጦርነት ሳቢያ በመቋረጡ የአየር በረራው በተፈቀደ ጊዜ በአየር ብቻ ተጓጉዞ ሲገባ እንደቆየ ያስታወሰው የዓለም ምግብ ድርጅት የመተላለፊያ ኮሪደሩ በተከፈተበት በአሁኑም ወቅት ለረሃብ አደጋ ለተጋለጡ ተጨማሪ የእርዳታ አቅርቦት ማስፈለጉንና በአጠቃላይም 4.8 ሚሊዮን ሰዎች ለረሃብ መዳረጋቸውን የመንግስታቱ ድርጅት ጨምሮ አመልክቷል።
We hope at the end of this month because the momentum is really picking up now.
ፍጥነቱ አሁን እየጨመረ ስለሆነ በዚህ ወር መጨረሻ በሁለት ሳምንታት ጊዜ ውስጥ ከ30 ሺህ ሜትሪክ ቶን ምግብና የምግብ ሸቀጦች ወደ ትግራይ ይደርሳል ብለን ተስፋ እናደርጋለን። እቅዳችን በሰኔ ወር መጨረሻ 100 ሺህ ቶን ምግብ ለማድረስ ነው።
በአፋር ክልል ዋና ከተማ ሰመራና በመቀሌ ከተማ መካከል ያለው የሰብአዊ እርዳታ መተላለፊያ ኮሪደር በቅርቡ ነው ስራ የጀመረው። በአሁኑም ወቅት ወደ ትግራይ የሚወስደው ብቸኛው መንገድ ነው። በግጭቱ ሳቢያ የተፈናቀሉ ሰዎች እንደገለጹትም አብዛኞቹ የአፋር ማዕከላዊና ሰሜናዊ ከተሞች በህወሓት ኃይሎች ጥቃት ደርሶባቸዋል። በእነኚህም ጥቃቶች ሳቢያ ከክልሉ ህዝብ ቁጥር ከ2 ሚሊዮን ተኩል በላይ የሚሆነው ከቀየው ተፈናቅሏል። በሌላ በኩል ህወሓት በቅርቡ ባወጣው መግለጫ የጸጥታ ስጋቶችን ለማስወገድ ሲባል ኃይሎቹን ከአፋር ማውጣቱን ተናግሯል። ጥር ላይም የአፋር ኃይሎች ወደ ትግራይ ዘልቀው በመግባት ሰብአዊ እርዳታ ወደ ክልሉ እንዳይገባ እየከለከሉ ነው ብሎ ነበር። የአፋር አደጋ መከላከል ጽህፈት ቤት ኃላፊ መሐመድ ሁሴን ግን አፋር በትግራይ ሰላማዊ ዜጎች ላይ ምንም አይነት የጥላቻ መንፈስ የለውም ይላሉ።
This is a very unique humanity because of they are sending troops to kill us.
ይህ በጣም ልዩ የሆነ የሰብአዊነት አይነት ነው። ምክንያቱም እነርሱ ሊገሉን ወታደሮቻቸውን እየላኩ ነው። እኛ ግን ምግብ እንዲደርሳቸው ያደረግን ነው። ቀድሞውን ጦርነቱን የከፈተው ህዋት ነው። ወረራው የተፈጸመው በህዋት ወታደሮች ነው። ከትግራይ ህዝብ ጋር አሳሳቢ ችግር ውስጥ አይደለንም።
ባለፈው የታህሳስ ወር ከ80% በላይ አባወራዎች የምግብ ዋስትና ጦት ገጥሟት በነበረው ትግራይ እየጨመረ ያለውን የተመጣጠነ ምግብ እጥረት ለመፍታት አሁን የሚታየው የመተባበር መንፈስ ወሳኝነት አለው ይላሉ። በየካቲት ወር ህወሓት የህክምና እርዳታ ካላገኙ ለከፍተኛ የምግብ እጥረት የተጋለጡ 23,000 ህጻናት ለህልፈት ሊዳረጉ ይችላሉ ብሎ ነበር። በሌላ በኩል የመንግስት ተቋማትና የረድኤት ድርጅቶች አፋርን ጨምሮ በአጎራባች ክልሎች ቀውሶች እየተባባሱ በመሆናቸው እጅ እያጠራቸው መሆኑን ይናገራሉ።
There is a double burden for on the community. The first one is the current conflict which
ማህበረሰቡ ድርብርብ ሸክም ነው የገጠመው። የመጀመሪያው በርካታ የውሃ አቅርቦትና ሌሎች የመሰረታዊ አገልግሎት ተቋማትን ስራ ያስተጓጉለው ወይም ያቋረጠው ግጭት። በዚህ ላይ ደግሞ ድርቅ ሌላው ፈተና ነው። ላለፉት በርካታ አመታትም አፋር በተከታታይ በድርቅ ሲጠቃ ነው የቆየው። ስለሆነም ድርቁ ለአፋር ማህበረሰብ ሌላ ፈተና ነው ማለት ይቻላል።
የዩክሬኑን ጦርነት የመሳሰሉ ሌሎች በዓለም ዙሪያ የሚታዩ ቀውሶች የለጋሾችን የረድኤት አቅም እየቀነሱ ነው። የዓለሙ የምግብ ፕሮግራም ቫንደር ክናፕ እንደሚሉት ድርጅታቸው በሚቀጥለው 6 ወራት ውስጥ በኢትዮጵያ ለሚያስፈልገው የእርዳታ አቅርቦት $522 ሚሊዮን እጥረት ያጋጥመዋል። ከዚህም ውስጥ $220 ሚሊዮን የሚደርሰው ትግራይን ጨምሮ በሰሜናዊ የአገሪቱ አካባቢዎች ለሚያደርገው የረድኤት ሥራ የሚያስፈልገው ነው።
ያለን ክምችት በጣም በፍጥነት እያለቀ ነው። ስለዚህ ስጋታችን ይህን አዎንታዊ ድባብ ፈጥረን እነኚህን መተላለፊያዎች ከፍተን መልሰን ማቆም ሊኖርብን ነው። እናም ሁሉም ነገር ከሚያዚያ በፊት ወደ ነበረው ስፍራ ሊመለስ ነው።
እንደ ረድኤት ሰራተኞቹ ገለጣ ፍጥነታቸውን እየቀነሱ አይደሉም። የዓለሙ የምግብ ፕሮግራምም አጨምሮ እንዳስታወቀው ሰኞ ከደረሰው የሚበልጥ መጠን ያለው የምግብና ሌሎች ረድኤት ቁሳቁሶችን የጫኑ ተሽከርካሪዎች ወደ ትግራይ በማምራት ላይ ናቸው። እያየለ የመጣውን የረሃብ አደጋ ለመታደግም ሌላ ተጨማሪ እርዳታ ወደ ተጎዱት አካባቢዎች በተመሳሳይ እየደረሰ ነው።
አሁን ደግሞ ከሀገር ውስጥ ዘገባዎች ወጣ ብለን ኔቶን የተመለከተውን ዜና እናያለን። ፕሬዚዳንት ጆ ባይደን ትላንት ሐሙስ ስዊድንና ፊንላንድ ኔቶን ለመቀላቀል ያቀረቡትን ጥያቄ በላቀ የደስታ ስሜት ተቀብለውታል። ዘመናዊ ጦር ያላቸው ሁለቱ የአውሮፓ ሀገሮች የኔቶ የደህንነት ህብረትን ወደ ሰሜን ምዕራብ የሩሲያ ድንበር ለማስፋት እንደሚረዱ ተነግሯል። የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያደረሰችን ዘገባ ተከታዩን ይዟል። ደረጃ ደስታ ያቀርበዋል።
ከስዊድንና የፊንላንድ መሪዎች ጋር ትናንት ሐሙስ በዋይት ሀውስ የተገናኙት ፕሬዚደንት ጆ ባይደን የኔቶ አባል አገራት ሁለቱን አገሮች ወዲያውኑ ወደ ህብረቱ ለመቀበል የሚያበቃቸው በርካታ ምክንያቶች አሏቸው ብለዋል።
Sweden and Finland have strong democratic institutions, strong militaries.
ስዊድንና ፊንላንድ ጠንካራ የዲሞክራሲ ተቋማት፣ ጠንካራ ጦርና የዳበረና ግልጽነት ያለው የምጣኔ ሀብት አላቸው። ትክክለኛ ስለሆነውም ነገር ጠንካራ የሞራል ጽንሰ ሐሳብ አላቸው። እያንዳንዱንም የኔቶ መስፈርት ያሟላሉ።
የስዊድን ጠቅላይ ሚኒስትር መግደሌና አንደርሰን አገራቸው የሶቪየት ህብረትን ተስፋፊነት ለመዋጋት ከሁለተኛው የዓለም ጦርነት ወዲህ ወደ ተቋቋመውና 30 አባላት ወዳሉት ወታደራዊ የመከላከያ ጥምረት አገራቸው ብዙ ጥቅሞችን ይዛ እንደምትመጣ ተናግረዋል።
Our shared values and beliefs in democracy and freedom. Values and beliefs that are now being put.
የጋራ እሴቶቻችንና እምነቶቻችን ዲሞክራሲና ነጻነት ሲሆኑ አሁን ለፈተና የቀረቡ እሴቶቻችንና እምነቶቻችን ናቸው። ዛሬ በዩክሬን ያለው ሁኔታ በአውሮፓ ታሪክ የነበሩትን የጨለማ ቀናት ያስታውሱናል። በእነዚያ የጨለማ ቀናት በቅርብ ወዳጆች መካከል መሆን ታላቅ ነገር መሆኑን መናገር ይኖርብኛል።
ይሁን እንጂ አንዳንድ ተንታኞች ይህ እርምጃ ሩሲያን የበለጠ ሊያስቆጣ ይችላል ይላሉ። ከብሩኪንግስ ተቋም ሜላኒ ሶሰን እንዲህ ይላሉ።
I do worry that the expansion of NATO to add Finland and Sweden
የኔቶ ወደ ፊንላንድ እና ስዊድን መስፋፋት ቁስቋሽነት ይመስለኛል። እነሱን በህብረት ውስጥ መጨመር ስለሚሰጠው ዋጋ ማንም ሰው የፈለገው ሊል ቢችልም አሁን ላለው ጉዳይ የሚሰራ ስለመሆኑ ግን እርግጠኛ አይደለሁም። እንዲያውም የስትራቴጂ ትግስት ማጣት መኖሩን የሚያሳይ ይመስለኛል።
የሩሲያ ፕሬዝዳንት ቭላድሚር ፑቲን ኔቶ ወደ ምስራቅ የሚያደርገው መስፋፋት ለሩሲያ ስጋት መሆኑን ይገልጻሉ። ዩክሬን ህብረቱን ለመቀላቀል ያላት ፍላጎት በየካቲት ለጀመሩት የዩክሬን ወረራቸው ምክንያት እንደሆናቸውም ይገልጻሉ።
የኔቶ መስፋፋት ይህ ፍጹም ሆን ተብሎ ለዩናይትድ ስቴትስ የውጭ ፖሊሲ ፍላጎት ሲባል የተፈጠረ ሰው ሰራሽ ነገር ነው። በአጠቃላይ ኔቶ የአንድ አገር የውጭ ጉዳይ ፖሊሲ ማስፈጸሚያ መሳሪያ እየሆነ ነው።
ፕሬዚደንት ባይደን ለምክር ቤቱ ያቀረቡትን ጥያቄ እንደሚያጸድቀው እምነታቸው መሆኑን ተናግረዋል። ይሁን እንጂ የኔቶ አባል የሆነችው ቱርክ መሰናክል ሆናለች። የቱርክ ፕሬዚደንት ሬሴፕ ጣይብ ኤርዶጋን አመልካቾቹ አገሮች ለአሸባሪዎቹ መናኸሪያ ገነት ሲሆኑ በቱርክም ላይ ማዕቀብ መጣላቸውን ይገልጻሉ።
ዳቱስታነ ቴሮሪስቲ ኢስቲዲ
ዊ አስክድ ፎር 30 ቴሮሪስት ቱ ቢ ኤክስትራዲትድ
30 የሚሆኑ አሸባሪዎች ተላልፈው እንዲሰጡን ጠይቀን ነበር። እነርሱ ግን ይህን አናደርግም አሉ። አሸባሪዎቹን ለኛ አሳልፋችሁ አትሰጡንም፣ የኔቶ አባል ለመሆን ግን እንድንፈቅድላችሁ ትጠይቁናላችሁ። ኔቶ የደህንነት አካል ነው። አሁን ኔቶ የደህንነት ተቋም ነው። ስለዚህ ይህ የደህንነት ተቋም ደህንነት ለማሳጣት ይሁን ልንል አንችልም።
የፊንላንድ ፕሬዝደንት ሳውሊ ኒስቶ አገራቸው የአንካራን መንግስት ማነጋገራቸውን ተናግረዋል።
እንደ ኔቶ አጋርነታችን ቱርክ የእኛን ደህንነት ለመጠበቅ እንደምትሰራ ሁሉ እኛም የቱርክን ደህንነት እንጠብቃለን። ሽብርተኝነት ላይ የጸና አቋም አለን። ሽብርተኝነትን በየትኛውም መልኩ እናወግዛለን።
በኔቶ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩት ኩርት ቮልከር ሌሎች ተጨማሪ አገሮች ሳይቀሩ በቅርቡ የኔቶ አባል ለመሆን ይጠይቃሉ ሲሉ ለቪኦኤ ተናግረዋል።
If Finland and Sweden, which are democracies, EU members,
ጠንካራ የዲሞክራሲ የአውሮፓ ህብረት አባልና እንዲሁም ጠንካራ ጦር ያላቸው ፊንላንድና ስዊድን ከኔቶ አባልነት ውጪ ሆነው ደህንነት የማይሰማቸው ከሆነ ይህ በግልጽ እስከዛሬ ድረስ የተገለሉ አገሮች መሆናቸውን ያመለክታል። አሁንም ቢሆን ያለየለት በመሃል ያለ አገሮች ተብለው የተቀመጡ ዩክሬን፣ ጆርጂያ፣ ሞልዶቫና አንዳንዶቹ አገሮች ራሳቸው ከኔቶ ውጪ ደህንነት ሊሰማቸው አይችልም። ስለዚህ ይህ ያንን ፍላጎት እንዲጨምር ያደርጋል።
ትናንት ሐሙስ ረፋዱ ላይ ባይደን በፕሬዝደንትነታቸው ወደ እስያ የመጀመሪያ የሆነውን ጉዟቸውን ጀምረዋል። መጀመሪያ የዩናይትድ ስቴትስ አጋር የሆኑትን የደቡብ ኮሪያና የጃፓንን መሪዎች የሚያነጋግሩ ሲሆን ኳድ 4 በተባለው የአራቱ አገሮች ጉባኤም ላይ ይገኛሉ። ስብሰባዎቹ በአብዛኛው የሚያተኩሩት በዩክሬን ጉዳይ ላይ እንደሚሆንም ይጠበቃል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአርብ ምሽት ዝግጅታችንን ነው። በተከታዩ ዘገባችንም በዩናይትድ ስቴትስ የሚያቆየን ይሆናል። ዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደ አውሮፓውያን አቆጣጠር በ1973 ዓ.ም የጽንስ ማቋረጥ ህጋዊ እንዲሆን የተላለፈውን ውሳኔ የሚቀለብስ ከሆነ የአሜሪካ ሴቶች ጽንስ ማቋረጥ መብታቸው የሚገደብ ይሆናል። በሮይና ዌድ መካከል ተደርጎ የነበረውን ክርክር ተንተርሶ የተወሰነው ውሳኔ ከተቀለበሰ በዓለም ዙሪያ ምን አይነት ተጽዕኖ ይፈጥራል ስትል ዘጋቢያችን ቬሮኒካ ኤግሊሲያስ በሶስት የተለያዩ አህጉሮች ላይ የሚገኙ የለውጥ አቀንቃኞችን አነጋግራለች። ደረጀ ተስፋ እንግዱ ወልድ ያቀርባል።
ጽንስን በማቋረጥ ጉዳይ ላይ የሚደረገው ክርክር እነርሱ ከመወለዳቸው በፊት ተጀመረ ቢሆንም ወጣት አሜሪካውያን በሙሉ ጉልበት ሙግት ውስጥ ተሳትፎ ማድረግ ላይ ናቸው። እነዚህ ተማሪዎች በአሜሪካ ህገ መንግስት ጽንስን የማቋረጥ መብት ተጠብቆ እንዲቀር ትምህርታቸውን አቋርጠው ሰልፍ በማድረግ ላይ ናቸው።
This is not only going to affect the women who are getting pregnant now.
ህጉ የሚቀየር ከሆነ ተጽኖ የሚኖረው አሁን ባረገዙት ሴቶች ላይ ብቻ ሳይሆን ወደፊትም በሚጸንሱት ሴቶች ላይ ነው። በመጪው ትውልድ ላይ ጭምርም ተጽኖ ይኖረዋል።
በእነዚህ ወጣቶች መሃል ጽንስ ማቋረጥን የሚያጉዙም ይገኙበታል። ከጠቅላይ ፍርድ ቤት አፈትልኮ የወጣውና ጽንስ የማቋረጥ መብትን የሚፈቅደው እንደ አውሮፓ አቆጣጠር በ1973 የወጣው ህግ ችግር ላይ ሊወርቅ እንደሚችል የተቆመው ሰነድ ለተቃዋሚዎቹ ጉልበት ሆናቸዋል። ሰነዱ የፍርድ ቤቱ የመጨረሻ ውሳኔ የሚሆን ከሆነ 50ዎቹ ክፍላተ ሀገራት መፍቀድና መከልከሉ የእነርሱ ውሳኔ ይሆናል። አብዛኞቹ ክፍላተ ሀገራት መብቱን ጨርሶ ማገድ ወይም በከፊል ማነቆ መፍጠር ይፈልጋሉ።
ተስፋ የማደርገው ጠቅላይ ፍርድ ቤቱ ትክክለኛውን ውሳኔ እንዲወስንና የጽንስ ማቋረጥ ጉዳይን ማህበረሰቡ በየአካባቢው እንዲወስን ለየክፍላተ ሀገራቱ እንዲተወው ነው።
ሌሎች ሀገሮች ዱካውን ይከተሉ ይሆን? ዓለም እየሆነ ያለውን በአንክሮ እየተመለከተ ነው።
When the United States takes such a bold and obvious
አሜሪካ እንዲህ አይነት መብትን የሚጋፋ ውሳኔ የምትወስን ከሆነ ሌሎች ሀገሮች የሰው መብትን ለሚጋፉ ስራቸው መከለያ ያገኛሉ። ያንን ውሳኔም ተከልለው በተለይ የጽንስ ማቋረጥና የሴቶችን ጤና የተመለከቱ መብቶችን መጣስ ይቀጥላሉ።
በአሜሪካ የሚገኘው የሴቶች ጤና ማዕከል እንደሚለው በዓለም ላይ 970 ሚሊዮን የሚሆኑ ሴቶች ጽንስ ማቋረጥን በሚፈቅዱ ሀገራት ይኖራሉ። ቢሆንም ጽንስ ማቋረጥ ከሚፈልጉ 5 ሴቶች አንዷ እንቅፋት ይገጥማታል። ባለፈው አመት የሜክሲኮ ከፍተኛ ፍርድ ቤት ጽንስ ማቋረጥን እንደ ወንጀል የሚቆጥረውን ህግ ሽሯል። ነገር ግን በሜክሲኮ ካሉት 32 ክፍለ ሀገራት ውስጥ 8ቱ ብቻ ናቸው መብቱን ህጋዊ አድርገው የፈቀዱት። በሜክሲኮ የሚገኙ የመብቱ አቀንቃኞች በአሜሪካ እየሆነ ያለው የማስጠንቀቂያ ደውል ነው ይላሉ።
አሜሪካ እያስተማረችን ያለው የፖለቲካ ሁኔታው በተቀየረ ቁጥር መብታችን አደጋ ላይ መውደቁን ነው። ጸረ መብት የሆኑ ቡድኖች ሁልጊዜ የሴቶችን መብት ለመገደብ የተለያዩ ዘዴዎችን ይቀይሳሉ።
በጀኔቭ ስዊዘርላንድ የሴቶች ጤና መብት አቀንቃኞች አውሮፓ ውስጥ ጉዳዩ አሳስብንም ባይ ናቸው። ምክንያቱም ጽንስ ማቋረጥ በአውሮፓ በስፋት የተፈቀደ ነው።
ፖላንድ፣ ማልታ፣ ሊሄተንሽታይን፣ አንዶራና ሞናኮ በአውሮፓ የሚገኙ ጠበቅ ያለ የጽንስ ማቋረጥ ህግ ያላቸው ሀገሮች ናቸው። የኔ ምልከታ ወደፊት አዝማሚያው ጽንስ ማቋረጥ እንደ አንድ አስፈላጊ የጤና ጉዳይ እውቅና እንደሚያገኝ ነው።
በአፍሪካ ጥቂት ሀገሮች ብቻ ጽንስ የማቋረጥን ጥያቄ ለሚያቀርቡ ሰዎች ፍቃድ ይሰጣሉ። ከነዚህ ውስጥ እንደ አውሮፓ አቆጣጠር በ1996 ህጋዊ ያደረገችው ደቡብ አፍሪካ አንዷ ነች። ነገር ግን በአሜሪካ መብቱ ተመልሶ የሚቀለበስ ከሆነ የመብቱ ተቃዋሚዎች ይበልጥ ይበረታታሉ።
የጽንስ ማቋረጥ አገልግሎት በምንሰጥበት ማዕከላት ተገልጋዮች እንዳይገቡ ለመከላከል ሰዎች ለተቃውሞ ተሰብስበዋል። በሌሎች ሀገሮች ጽንስ የማቋረጥ መብት እየተቀለበሰ በመጣ ቁጥር ተቃዋሚዎች የበለጠ ጉልበት ያገኙና በደቡብ አፍሪካም የመቀልበስ እድል ይኖረዋል።
የዓለም ጤና ድርጅት እንደሚለው ከሆነ መብቱን በመገደብ ጽንስ ማቋረጥን ማስቆም አይቻልም። በተጨማሪም 23000 የሚሆኑ ሴቶች አደገኛ በሆነ መንገድ ጽንስን ለማስወረድ በመሞከር ሂደት ውስጥ በሚፈጠሩ ችግሮች ህይወታቸውን ያጣሉ። የአሜሪካ ድምጽ ያነጋገራቸው የመብቱ ተቃዋሚዎች ይህንን ክርክር አይቀበሉም። በአሜሪካ 49 ዓመታትን ያስቆጠረው መብት ከሞራል አንጻር ትክክለኛ ስላልሆነ መቀልበስ አለበት ብለው ያምናሉ።
Most people don't understand how truly radical the American
ብዙ ሰዎች የአሜሪካ ጽንስ የማቋረጥ መብት ስርነቀል ጉዳይ መሆኑን አይረዱም። ይህ ህግ በአለም ዙሪያ መልካም ተጽዕኖ ይኖረዋል ብለን ተስፋ እናደርጋለን። ምክንያቱም መንግስታት ህጋቸውን ሲቀይሩ አብዛኛውን ጊዜ የአሜሪካንን ህግ ይጠቅሳሉ።
The way the compromise here is to help women
አስተራቂው መንገድ ሴቶች በርግዝናቸው ወቅት ቤት የህክምና አገልግሎት ለህፃናቱ ምግብና ልብስ በመስጠት ማገዝ ነው።
የአሜሪካው ጠቅላይ ፍርድ ቤት ውሳኔውን መቼ እንደሚሰጥ አይታወቅም። ውሳኔውን በሚሰጥ ጊዜ ግን ከአሜሪካን ባሻገር ባሉ ሌሎች ሀገራት አንደምታው ሊታይ ይችላል።
ወደ ሀገር ውስጥ ዘገባ سنመለስ የሰባይ ድጋፍ አቅርቦት ማነቆችን መቅረፍ በሚቻልበት ጉዳይ ላይ ከኢትዮጵያ ባለስልጣናት ጋር መወያየታቸውን የአውሮፓ ህብረት የሰባይ መብቶች ልዩ ተወካይ ገልጿል። የጉብኝታቸውን ዝርዝር የተከታተለው ኬኔዲ አባተ ነው።
ካለፈው ሰኞ ግንቦት 8 ጀምሮ በኢትዮጵያ የሶስት ቀናት ቆይታ የነበራቸው የአውሮፓ ህብረት የሰብአዊ መብቶች ልዩ ተወካይ ኤሞን ጊልሞር በሰጡት መግለጫ ከፕሬዝዳንት ሳህለወርቅ ዘውዴ፣ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ከሌሎች የመንግስት ተወካዮች፣ የሰብአዊ መብት ድርጅቶች፣ ከተቃዋሚ ፓርቲ ተወካዮች፣ ከዓለም አቀፍ ድርጅቶችና ሌሎች በርካታ አካላት ጋር መወያየታቸውን ተናግረዋል። ሚስተር ጊልሞር ከተለያዩ አካላት ጋር ውይይት ያደረጉባቸው ጉዳዮች የሰብአዊ ድጋፍ አቅርቦት፣ ዘላቂ ሰላምን ለማ ስፈን የተጀመሩ ሂደቶች እንዲሁም የሰብአዊ መብት ጥሰቶችና ተጠያቂነትን እየተመለከቱ ናቸው። የሰብአዊ ድጋፍ አቅርቦትን በተመለከተ ስላደረጉት ውይይት ሲያብራሩ ወደ ትግራይ ክልል በሚደረገው የሰብአዊ ድጋፍ አቅርቦት ላይ የሚስተዋሉ ችግሮችን አንስተው ከመንግስት በጎ ምላሽ ማግኘታቸውን ገልጸዋል።
በተግባር ያሉ አስቸጋሪ ሁኔታዎች ምን እንደሆኑ በጉብኝት ወቅት እንዳገኘኋቸው ለጠቀስኩላችሁ የመንግስት ተወካዮች ገልጫለሁ። የተወሰኑት አስተዳደራዊ፣ አንዳንዱ ተክኒካዊና የተወሰኑ ቦታዎች ላይ ከግለሰቦች ጋር የሚያያዙ፣ የተወሰኑት ደግሞ ከሰብአዊ ድጋፍ አቅርቦት መስመር ጋር የተገናኙ ናቸው። እነዚህ መልእክቶችን መንግስት በመስማቱ ደስተኛ ነኝ። ችግሮቹ እንደሚቀረፉም ተስፋ አደርጋለሁ።
የአውሮፓ ህብረት የሰብአዊ መብቶች ልዩ ተወካይ ኤሞን ጊልሞር ለሰላም የሚደረገውን ብሔራዊ ምክክርና የአፍሪካ ህብረት የአፍሪካ ቀንድ ልዩ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጁ የሚያደርጉትን የሰላም ጥረት በተመለከተ በሰጡት አስተያየት ደግሞ እነዚህን የሰላም ሂደቶች ህብረቱ በቅርበት እንደሚከታተልና ድጋፍ በማድረግ ላይ እንደሚገኝ አብራርተዋል። ከሰብአዊ መብትና ተጠያቂነት ጋር በተያያዘ ደግሞ በሰሜኑ ጦርነት ወቅት እጅግ አስደንጋጭ የሰብአዊ መብት ጥሰቶች መፈጸማቸውን በመግለጽ የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጥምረት ባደረጉት የምርመራ ሪፖርት የተካተቱ ምክረ ሐሳቦች ወደ ተግባር ሊቀየሩ እንደሚገባ ነው ያመለከቱት።
Obviously we are keen to see a follow up on those reports and accountability for the perpetrators of the human rights violations.
በነዚያ ሪፖርቶች ዙሪያ ክትትል መደረጉና የሰብአዊ መብት ጥሰት በፈጸሙ አካላት ላይ ተጠያቂነት መረጋገጡን ለማየት እንደሚንጓጓ ግልጽ ነው። ጥሰቶቹ የትም መቼም ይፈጸሙ ማንንም ይፈጽማቸው ተጠያቂነት መስፈን አለበት። አስከፊ ጾታዊ ጥቃቶችን ጨምሮ ከህግ አግባብ ውጪ የሰብአዊ መብት ጥሰቶች መፈጸማቸውን ታዝበናል።
ሚስተር ጊልሞር በኢትዮጵያ ቆይታቸው ካገኙዋቸው አካላት መካከል የተቃዋሚ ፖለቲካ ፓርቲዎች የሚገኙ ሲሆን ከነዚህም አንዱ የሆነው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ከልዩ ተወካዩ ጋር ስለነበራቸው ቆይታ አስተያየታቸውን ሰጥተውናል።
ባጠቃላይ ሀገሪቱ ያለችበት ሁኔታ ነው። በተለይ ሰብአዊ መብትና የመብት ረገጣዎች አካባቢ ያሉት ግጭቶች ምን እንደሚመስሉ ጠይቆናል። እየታሰበ ያለው ወይም እየተሞከረ ያለው ብሔራዊ መግባባት የሚባለው ከሰብአዊ መብት ኮሚሽን ፈጥሮ የሚገፋበት መንገድ ምን ያክል ሰላምና መረጋጋት ሊያመጣ ይችላል የሚል አንስቷል። በሰብአዊ መብት ዙሪያ ላይ ብዙ ልዩነት አልነበረ። ችግሮች እየሰፉ መሄዳቸውን ሁላችንም እናምናለን። ግን በአንዳንድ ነገር ላይ አሁን ትግራይን በሚመለከት ላይ ኮሚሽኑ የተፈጠረው ኮሚሽን ሰላምና መረጋጋትን ብሔራዊ እርቅን ሊያመጣ ይችላል ወይስ አይችልም የሚለው ላይ ልዩነቶች ነበሩ። አንድ አራት አምስት የምንሆነውን ጠይቆናል። ይህ ብሔራዊ መግባባቱ እነዚህ ነገሮች በዋናነት ይፈታል አይፈታም የሚለው ጥያቄ ላይ የራሳችን መልስ ሰጥተናል። ከአንድ ድርጅት ታውካይ በስተቀር አንዱ ተስፋችን አልተሟጠጠም። አሁንም ቢሆን የተወሰነ ተስፋ አለን የሚለው ውስጣችን ግን ወደትም ሊሄድ የሚችል አይደለም የሚለውን አቋም ነው ያዝነው።
ከውይይቱ ተሳታፊዎች መካከል የሆኑት የአፋር ህዝብ ፓርቲ ሊቀመንበር አቶ ሙሳ አደምም ስለ ውይይቱና ስለ ፓርቲያቸው አቋም ያስረዳሉ።
እንደው የሰብአዊ መብት ጥሰቶች ምን እንደሆኑ ሞርግን ያው ዘ ወይ ፎርዋርድ ከዚህ ነገር ውስጥ እንዴት እና በምን አይነት መንገድ መውጣት ይቻላል የምለው ነው። እንግዲህ ትልቁ እንትን ይዞት የነበረው ሁሉም ሳይድ ብሎ የነበሩት የሰብአዊ መብት ጥሰቶችን የፈጸሙ አካላት ተጠያቂ የሚሆኑበት መንገድ ቢኖር፣ ሁለተኛ ደግሞ ቀጣይ ጥሰቶች እንዳይፈጠሩ ለመከላከልም መስራት እና የመሳሰሉ ነገሮች ነው የነበሩት። ናሽናል ዳያሎጉን በሚመለከት የሚደረገው ጥረት ሁሉም ይደግፋል። አንደኛ የግድ ያስፈልጋል የሚለው ላይ ኮንሰንሰስ አለ። ይህን ናሽናል ዳያሎግ ደግሞ ይህ ማረግ ያለበት ተቋም መኖር እንዳለበትም ኮንሰንሰስ አለ። ሶስተኛው እና ዋነኛው ደግሞ የተቋቋመው ኮሚሽን የመጣበት መንገድና ሂደቱ ችግር እንዳለበት ካወቅን ችግሩን አሁኑኑ ሳይረብድ አሁን ለምንድን ነው ፊክስ ማናረገው? እነዚህ ነገሮች እንግዲህ የምስተካከሉበት አጋጣሚ ካለ የምንሳተፍበት ይሆናል።
በውይይቱ የተሳተፉ ሌሎች የፖለቲካ ፓርቲ አመራሮችን አስተያየት ለማግኘት ያደረግኩት ጥረት አልተሳካም። የአውሮፓ ህብረት የሰብአዊ መብቶች ልዩ ተወካይ ኤሞን ጊልሞር የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ የእርስ በርስ ጦርነት ውስጥ የተፈጸሙ የጦር ወንጀሎችንና የመብት ጥሰቶችን እንዲመረምር ያቋቋመውን ዓለም አቀፍ መርማሪ አካል ኢትዮጵያ እንድትቀበል ከመንግስት ባለስልጣናት ጋር በነበራቸው ውይይት ወቅት መጠየቃቸውንም ገልጸዋል። ይሁንና እርሳቸው ወደ ኢትዮጵያ በገቡበት በሁለተኛው ቀን ባለፈው ሰኞ ግንቦት 9 አቶ ደመቀ መኮንን ለተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት ይህን ጥያቄ ኢትዮጵያ እንደማትቀበል መናገራቸው አይዘነጋም። አቶ ደመቀ መኮንን ከሚስተር ጊልሞር ጋር በተወያዩበት ወቅት የኢትዮጵያ መንግስት ለዘላቂ ሰላም ምቹ ሁኔታን ለመፍጠር ተግባራዊ እርምጃዎችን እየወሰደ መሆኑን ስለማስገንዘባቸው የውጭ ጉዳይ ሚኒስቴር በማህበራዊ ድረገጽ አስታውቋል። ሚስተር ጊልሞር በኢትዮጵያ ጉብኝት ያደረጉት በቀጣይነት በ27ቱ የአውሮፓ ህብረት አባል ሀገራት መካከል በኢትዮጵያ ጉዳይ ላይ በብራሰልስ ይደረጋሉ ካሏቸው ስብሰባዎች በፊት በኢትዮጵያ በተስተዋሉ ለውጦች ዙሪያ ከተለያዩ አካላት ጋር ለመወያየት እንደሆነ ነው የጠቆሙት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያሰናዳናቸው መሰናዶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ስናስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ @voaamharic እንዲሁም በትዊተር #voaamharic ላይ ታገኙናላችሁ። የዋትስአፕ ቁጥራችን 202-251-3505 ነው። መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።